የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? የእሁድ መጋቢት 4 2013 ዓመተ ምህረት መሰናዷችንን ጀመርን። ለዛሬ በሳምንት ውስጥ ከተደመጡና ለእናንተ ደግማችሁ ልትሰሟቸው ያላችሁን ተራርጠን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ኤልያስ አስማረ ነው። አብራችሁን ቆዩ። የመጀመሪያ ያደረግነው ዘገባችን ከወጣትነትና ከሱስ ጋር ይያያዛል። ባለፉት አመታት ኢትዮጵያ ውስጥ የሚታየው የፖለቲካ አለመረጋጋትና አንድ አመት ያስቆጠረው የኮቪድ-19 ወረርሽኝ በአይምሮ ላይ የሚፈጥረውን ጫና ለመሸሽ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ እንደሄደ የጤና ባለሙያዎች ይገልጻሉ። በተለይ ግጭቶች እየተባባሱ ባሉበት ወቅት ሱስ አምጪ ንጥረ ነገሮችን እንደ ችግር መፍቻ የሚጠቀሙ ወጣቶች ለጉዳት እየተጋለጡ ሆነ በቅዱስ ጳውሎስ ሜዲካል ኮሌጅ የሳይካትሪ ረዳት ፕሮፌሰር የሆኑት ዶክተር ሙሉቀን ተስፋዬ ለአሜሪካ ድምጽ ተናግረዋል። ከዶክተር ሙሉቀን ጋር ቆይታ ያደረገችው ስመኝን ሽቆይ ነበረች። ቀጥሎ ይቀርባል።
በተለያዩ አጋጣሚዎች ከጊዜ ወደ ጊዜ በሱስ የተጠመዱ ወጣቶች ቁጥር እየጨመረ መሄዱን እንሰማለን። ትክክል ነው ወይ? በሱስ የተጠመዱ ወጣቶች ቁጥር በአሁኑ ሰዓት ምን ይመስላል?
ታዳጊ ወጣቶች ላይ የሱስ አምጪ ንጥረ ነገሮችን የማዘውተር ባህሪ እውነት ነው፣ ጥናቶችም ከጊዜ ወደ ጊዜ እየጨመሩ እንደሆነ የሚያሳዩን የሆኑት። እንግዲህ በምክንያትነት ብዙ ነገሮችን መጥቀስ እንችላለን። እርግጥም ነው እነኚህ በተለያዩ የሚዲያ አውታሮች መሰማቸውም እኛም በሙያው ዘርፍ የሚደረጉ ጥናቶች ምርምሮችም እርግጥም እየጨመረ እንደሆነ የሚያሳይ ነው የሚሆነው።
የአንዳንድ ጥናቶችን ሳይ በተለይ በሀገር ደረጃ የፖለቲካ አለመረጋጋቶች ሲኖሩ፣ ጦርነቶች ሲኖሩ ሱስ የሚያስይዙ ንጥረ ነገሮችን የሚጠቀሙ ሰዎች ቁጥርም በዛው ልክ እንደሚጨምር ይገልጻሉ። እና ኢትዮጵያ ውስጥ ከተላለፉት ጥቂት ዓመታት እንግዲህ የተለያዩ ችግሮች ይከሰታሉ። እና እነዚህ ተጽዕኖ ያስከትላሉ በወጣቶች ለሱስ ተጋላጭ መሆን።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አስተሳሰብ መታወክ ይገጥመናል። እንደ መውጫ መንገድ ብለን የምንጠቀማቸው ነገሮች ይለያያሉ። በተለይ ወጣቶች አንዱ አትራፊ ያልሆነ የመውጫ መንገድ ብለው የሚወስዱት እነኚህ ሱስ አምጪ ንጥረ ነገሮችን አዘውትሮ መውሰድ ነው። እነኚህ ሱስ አምጪ ንጥረ ነገሮች ጊዜያዊ የስሜት ለውጥ ስለሚያመጡ የስሜት የተወሰነ የማነቃቃት አንዳንዴ ደግሞ ነገሮችን እውነታውን አጥርተን እንዳናይ ስለሚያደርጉ ጊዜያዊ ጥቅሙን በመመልከት ወደዛ ነገር ሊገቡ ይችላሉ። ወጣቶች ላይ ጫና ከሚያመጡ ነገሮች አንዱ የክራይሲስ የቀውስ ሰዓት ሱስ አምጪ ንጥረ ነገሮችን እንደ መውጫ መንገድ ሊወስዷቸው ይችላሉ።
ባለፈው አንድ ዓመት በኮሮና ወረርሽኝ ምክንያት ብዙ ቀውሶች የደረሱበት ጊዜ ነው። ቤት ውስጥ ከመቀመጥ አንስቶ የገቢ ምንጭን ማጣት የመሳሰሉ፣ ከትምህርት ገበታ መራቅ የመሳሰሉ ችግሮች ተከስተው ነበር እና እነዚህ በወጣቶች ላይ ያሳዩት ተጽዕኖ አለ ወይ?
ልክ ነው። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን ብዙ ሱስ የመጠቀም እድልን የመክፈት ባህሪ ይኖረዋል። አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። ሌላው ሰዎች ወደ ሱስ አምጪ ነገሮች እንዲጠቀሙ የሚያደርጋቸው ያልታከመ የአእምሮ መታወክ ነው። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ። እና ወጣቶች ወይም ደግሞ ሌላው የማህበረሰብ አካል ወደ ሱስ አምጪ ንጥረ ነገር የመጠቀም እድሉ የመጨመር የራሳቸው የሆነ ሚና ይኖራቸዋል። በእርግጥም ጥናቶችም ያንን ያሳያሉ።
እስቲ እዚህ ጋር ምናልባት እየተነጋገርንባቸው ያሉት ሱስ አምጪ ንጥረ ነገሮች የምንላቸው ምን አይነት ናቸው? በተለይ ኢትዮጵያ ውስጥ በአብዛኛው ወጣቶች የሚጠቀሙባቸው ንጥረ ነገሮች ምን አይነት ናቸው?
መልካም። እንግዲህ ሱስ አምጪ ንጥረ ነገሮች የምንላቸው በርካታ ናቸው። እኛ በዘርፉ እንከፋፍላቸዋለን። አንደኛው እና ዋናው በብዙ በሀገራችንም በዓለም አቀፍ ደረጃም የብዙ ሰዎች ተጠቅተው የሚኖሩበት የአልኮል ችግር ነው። ሌላው እነኚህ ስቲሙላንስ ምንላቸው ናቸው በሚወሰዱ ሰዓት የማንለቃት ባህሪ ያላቸው እኛ ሀገር እንግዲህ እንደምታውቁት በከፍተኛ ሁኔታ ያለው የጫት ሁኔታ ነው። ጫት እና ስቲሙላንስ ከምንላቸው ውስጥ የሚመደብ ነው የሚሆነው። ሌላ ደግሞ እንግዲህ ለህመም ማስታገሻ አንዳንድ ፕሮሲጀሮች ሲሰሩ እንጠቀማለን በህክምና ግን ደግሞ ግለሰቦች አላግባብ የሚጠቀሟቸው ኒኮቲዲን የመሰለ ሞርፊን እነዛ በሱስ አንድ የሚጠሩ ነገሮች ናቸው እኛም ሀገር የሚታዩ ነው የሚሆኑት። ሌሎቹ ደግሞ እነ ሄሮይን፣ ኮኬይን እኛ ሀገር ደግሞ በብዛት ካናቢስ የሜሪዋና የምንለው አሁን አሁን ደግሞ ትራማዶል የሚታወቅ የህመምን የሚያስታግስ መድኃኒት ነው። በተለይ ታዳጊ ወጣቶች በትምህርት ቤት እድሜ ላይ ያሉ በአብዛኛው ይህንንም እንደ ሱስ አንድ የሚጠሩ ነገር ይጠቀሙታል። በእርግጥም በዛ ምክንያት ችግር ውስጥ የገቡ አሉና ኮመንሊ በብዙዎቹ እነኚህ በብዛት የምናያቸው ሱስ አንድ የሚጠሩ ነገሮች ናቸው።
የተለያዩ ሰዎች እንግዲህ በተለያዩ አጋጣሚዎች አልኮልም ሊወስዱ ይችላሉ፣ ሌሎችንም ነገሮች ሊጠቀሙ ይችላሉ። ነገር ግን አንድ ሱስ ችግርም የሆነው መቼ ነው? አንድ ሰው ሱሰኛ የሚባለው በምን ያክል ደረጃ ላይ ሲደርስ ነው?
አንድ ግለሰብ ራሱን መግታት ካልቻለ ኢምፔርድ ኮንትሮል የምንለው ይህን አንጠቀማለሁ ብሎ አስቦ ካሰበው መጠን በላይ ጊዜ በላይ የሚወስድ ከሆነ የአምጣምጣ የሚለው ሁኔታ በጣም የሚያስቸግረው ከሆነ ሌላው ሶሻል ኢምፔርመንት የምንለው አንድ ሰው የተለያዩ ማህበራዊ ተግባሮቱን በሚያስተጓጉል ሁኔታ ከሆነ እና ያንንም እያወቀ የሚቀጥል ከሆነ ሌላው አንድ ሶስት ረዥም ጊዜ ሲወሰድ የተለያዩ የሰውነት ኬሚካላዊ እና አካላዊ ስርዓትን በማወቅ ድንገት ሲቆም የሚፈጥራቸው ምልክቶች ይኖራሉ። አንዳንዴ ለህይወት አደገኛ ሊሆኑ ይችላሉ፣ ዊዝድሮዋል የምንላቸዋሉ። ሌላው ቶለራንስ የምንለው አንድ ነገር በፊት በሚሰጠው ልክ ምንም አይነት ስሜት አለመፍጠር እና ተጨማሪ የመፈለግ ነገር ሊኖር ይችላል እና እነኚህ ጥቂቶቹ ናቸው። በቁጥር 11 አል ክራይቴሪያዎች ይኖራሉ። ስለዚህ አንድ ሰው ከእነኚህ መሀል ቢያንስ ሶስቱን ካሟላ ችግር የሚያመጣ የሱስ ተጠቃሚ ነው ብለን እናስባለን።
አንድ ጥናት ሳይ ነበረ በ2020 የተሰራ እና በመቀሌ ዩኒቨርሲቲ ውስጥ ነው ጥናቱ የተደረገው እና ከአምስት ተማሪዎች አንዱ ለዲፔንደንሲ ወይም ደግሞ ለሱስ ተጋላጭ ናቸው ይላል እና ተማሪዎች አካባቢ ይሄ ተጋላጭነት የሚበዛበት ምክንያት ምንድን ነው?
የተለያዩ ሃይስኩሎች ውስጥ ኮሌጅ ውስጥ የሚሰሩ ጥናቶች ተመሳሳይ አይነት ሁኔታ ነው የሚያሳዩት። ለዚህ አንድ ተጋላጭ የሚያደርገው ምንድን ነው? ትምህርት ቤቶች ውስጥ፣ ዩኒቨርሲቲ ውስጥ ያሉ ወጣቶች ናቸው በብዛት ቅድም ባልናቸው ምክንያቶች ዋና ዋና ምክንያቶች ያው ተጋላጭ ይሆናሉ። ወጣቶች ነፃነት የሚያገኙበት ነው ሙሉ ለሙሉ አብሯቸው የሚያግዟቸው ቤተሰብ አብሯቸው ላይሆን ይችላል። ሌላው እርስ በርስ ደግሞ ያለው ተጽዕኖ አንድ ዶርም ውስጥ ብዙ አይነት ባህሪ ያላቸው ወጣቶች ይሆናሉ። ስለዚህ በዚህ ምክንያት እንግዲህ ካልታገዙ በሙያተኛ እንደ መውጫ መንገድም ሊወስዱት የሚችሉበት ሁኔታ አለ። ሌላው ያለመታደል ሆኖ እንግዲህ እንደዚህ አይነት ቦታዎች ላይ እነኚህ ሱስ አንድ ንጥረ ነገሮች በብዛት እና በቅርበት ሲገኙ እናያለን እና ያም ደግሞ እንግዲህ ተማሪዎች ወደዛ እንዲሄዱ የራሱ የሆነ ግፊት ይኖረዋል።
እንግዲህ የኢትዮጵያ ማህበረሰብ አብዛኛው ወደ 70% የሚሆነው ወጣት ነው። እነዚህ ወጣቶች ደግሞ ለእንደዚህ አይነት ሱሶች ተጋላጭ በሚሆኑበት ጊዜ ከግለሰብ ጤና አንስቶ ማህበራዊ ግንኙነት እንዲሁም በአገር ደረጃ ኢኮኖሚ ላይ ተጽዕኖ እንደሚያመጣ እርግጥ ነው እና እነዚህ ተጽዕኖዎች ምን ይመስላሉ? ምናልባት በግል ደረጃም በሀገር ደረጃም ከፋፍለው ሊነግሩን ይችላሉ?
ወጣቶች ለተነሻገር የሚሸከሙ ነገር እንግዲህ ተሻለ ነገር የሚበጥሩት ወጣቶች ናቸው። እንግዲህ ተጽዕኖ ከቤት ይጀምራል፣ ከግለሰብ ይጀምራል። ግለሰቡን ራሱ የሶስት ችግር ህመም ነው ከባድ የሆነ የአእምሮ መታወክን ሊያመጣ ይችላል። ስለዚህ ያላቸውን ጸጋ ሰዎች እንዳይጠቀሙ ያደርጋቸዋል። በህይወት ጎዳናቸው ላይ ስኬታማ የመሆን ሂደት ላይ ትልቅ የሆነ አሉታዊ ሁኔታ ይኖረዋል። ሌላ የጤና ጠንቅም ሊያጋለጥ ይችላል። ለተለያዩ አካላዊ ህመሞችም ሊዳርግ ይችላል ማለት ነው። ሌላው እንግዲህ ጊዜ ትልቅ ሀብት ነው እና ጊዜያቸውንም በመሻማት ተጽዕኖ ይቀጥላል ማለት ነው። ከዛ ቤተሰብ ጋር ይደርሳል ይሄ ነገር። ሀገርን ደግሞ እንግዲህ የሁላችንም ድምር ውጤት ነው የሚሆነው እና በዚህ ሁኔታ ላይ ወጣቶች እንግዲህ በብዛት ቁጥራቸውም እየጨመረ ሲሆን በሁሉም መልኩ ምና ይሆናል፣ በፖለቲካውም፣ በኢኮኖሚውም፣ በተለያዩ መስተጋቦች፣ በማህበራዊ ህይወታችንን፣ በሞራላዊ ህግጋቶቻችን ላይ ብዙ መተላለፎች፣ ያ ደግሞ እንደ ሀገር ስታዩ ደግሞ ብዙ ጫናዎችን የማምጣት ሁኔታ ይኖረዋል። ሌላው ሰዎች በዚህ መንፈስና ሱሳን ጭንቀት ነገር ሆነው እነሱ ሳይፈቅዱም ሌላውም ሰው አደገኛ የሚሆኑበት ሰደደም ሊኖር ይችላል። ይሄ ደግሞ ሌላ ማህበራዊ ቀውስ ያመጣል ማለት ነው። እና በጣም ጫናው እጅግ ከፍ ያለ ነው። እንደው በዚሁም ጠቀስ ለማድረግ የሚገርምሽ አሁን የዓለም አቀፍ ዳታዎችም እንደሚያሳዩት በአብዛኛው እድሜያቸው ከ15-29 ዓመት ማለት አምራች ትውልድ የምንለው ነው አይደለ? የእድሜ ክልል ያ የሞት ምክንያት ስናነሳ የሚገርምሽ ከ15-29 ዓመት ያሉ ወጣቶች በአብዛኛው ህይወታቸው የሚያልፈው በሲሳይድ ነው። ለዚህ ቀዳሚ የሞት ምክንያት የአምራች በሆነ ትውልድ ውስጥ ራስን ማጥፋት ነው የሚሆነው። ይህም ደግሞ የሱስም በብዛት በእነኝህ የእድሜ ክልል ያሉ ወጣቶች ላይ እየተዘወተረ መምጣቱ የራሱን አስተዋጽኦ እንዳለው የሚያሳየ ነው የሚሆነው። እና ህይወት ከማጥፋት ይጀምራል። ከኢኮኖሚ፣ ከፖለቲካም፣ ከብዙ አይነት ውስብስብ ችግሮችን ሊያመጣ ይችላል ማለት ነው።
እንግዲህ እንደዚህ አይነት የሱስ ተጠቂዎች የህክምና ክትትል እንዲያገኙ ከሱሳቸው እንዲላቀቁ ህክምና ከሚያገኙበት ቦታ አንዱ የቅዱስ ጳውሎስ ሆስፒታል ነውና ቅዱስ ጳውሎስ ሆስፒታል በዚህ ደረጃ የሚሰጠው አገልግሎት ምን ይመስላል?
አጽንኦት መስጠት መፈልገው ምንድነው ቤተሰብም ሌላውም ማህበረሰብ ኃላፊነት መጉደል ነገሮችን ባህሪ ግድፈት ጋር አያይዘዋል። መግቢያው ምንም ቢሆን ምንም ሱስ ግን ከባድ ህመም ነው። ስለዚህ ህመም ከሆነ ህክምና ያስፈልገዋል። ወደኛ ተቋም ስመጣ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የስነ አእምሮ ህክምና እንግዲህ ከ40 ዓመት በላይ ልምድ ያካበተ ነው። የሱስ የማገገሚያ ህክምና እንሰጣለን። ስለዚህ በአስተኝቶ ማከም ላይ የተወሰኑ አልጋዎችን ጨምረን ህክምና እየሰጠን እንገኛለን። እዚህ ሆነው ተኝተው የሚታከሙበት እድልም ይኖራል። ምክንያቱም እነኚህ ሱስ አምጪ ንጥረ ነገሮች ረዥም ጊዜ ሲወሰዱ በግለሰቡ ፍላጎት ብቻ ድንገት ሲቆሙ ለአንዳንዴ ለጤና አደገኛ ሊሆኑ ይችላሉ። ሌላ የጤና እክል ሳያመጣ ሴፍ ሆኖ ነው ከዛ ነገር እንዲወጡ የማገዝ ሁኔታ እኛ ጋር አድርገው መለወጥ ይችላሉ ማለት ነው። እርግጥ ነው የሚታከም የሚረዳ ነው። ከተረዳም ደግሞ ማንኛውም ሰው ነገ የተሻለ ህይወትን መኖር ይችላል።
ምን ያክል ሰዎች በዚህ በእናንተ ማዕከል ተጠቃሚ ናቸው በአሁኑ ሰዓት?
እንግዲህ በእኛ ማዕከል ውስጥ በጣም በርካታ ቁጥር ያላቸው ወጣቶችና ጎልማሶች፣ ታዳጊዎች በሁሉም እድሜ ክልል ያሉ በእነኝህ ሱስ አምጪ ንጥረ ነገር የሚጠቀሙ ችግር በሚያመጣ መልኩ የሚጠቀሙ ግለሰቦች እርዳታ ያገኛል። በአሁኑ ሰዓት የቅርብ ጊዜ ራሱ ይሄ ኮሮና ተጽዕኖ ኖሮ በአራት ወር ውስጥ ወደ 188 የሚሆኑ ተገልጋዮች እንደተጠቀሙ ውስጥ የምናደርጋቸው ጥናቶች የሚያሳይ ነው የሚሆነው። ስለዚህ በርካታ ወጣቶች በተመላላሽም ሪሃብም ደግሞ እየገቡ እርዳታ የሚያገኙበት ሁኔታ ነው ያለው። አሁን ያለው የምናየው ችግሩ ስፋት እጅግ በጣም ብዙ ነው። ስለዚህ ጥቂቶቹን ነው እያገዘን ያለ ነው።
ይሄ አገልግሎት እያለም ሱስ እንደ ችግር ታይቶ ወደ ሕክምና ቦታ የሚመጣው ሰውስ ምን ያክል ነው? ምክንያቱም ብዙ ሰው እንደ ባህሪ ችግር ነው እንጂ እንደ በሕክምና እንደሚፈታ ችግር የሚቆጥረው ብዙ ስላልሆነ።
ልክ ነው። አብዛኛው ማህበረሰባችን እንግዲህ ያንን ያስባል። የማህበረሰብ ጤና ላይ የሚሰሩ ሙያተኞችም ለማህበረሰቡ ግንዛቤ እንዲያገኝ ተደጋጋሚ ጥረቶች አሉ። በዛም ጥሩ ምርታዎች እያየን ነው። ብዙ ጊዜ የሚመጡት ክራይሲስ ሲገጥማቸው ነው፣ ወይ የአእምሮ መታወክ ሲገጥማቸው፣ ወይ ደግሞ በህይወታቸው ከባድ ነገር ሲከሰት ነው እንደ ችግር ማይተውት የሚመጡት ነው። ሁሉም ሰው ግን ይሄ ነገር ካለበት መታከም መረዳት የሚችል እንደሆነ ግንዛቤ መፍጠሩ በፈጠርነው ግንዛቤ ልክ ደግሞ ሰዎች መታገዝ እንዲችሉ የተቋማትንም አብሮ ጎን ለጎን ማዳበሪያ ያስፈልጋል። ከተረባረብን ነገሮች የመሻሻል እድል ይኖራቸዋል።
እሺ ዶክተር ሙሉቀን፣ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ መሄዱን አስመልክቶ የባለሙያ ምክሩንና አስተያየቶን ስላካፈሉን በአድማጮች ስም በጣም አመሰግናለሁ።
ሽንና እንግዳዋን እናመሰግናለን። ካፒላ ቪ ካሜራ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን በቀጣዩ የጃኖ ሙዚቃ አረፍን በልና እንመለስ።
Oh, my door.
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ቴክኖሎጂ ጎራ ያሻግረናል። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ነው። መተግበሪያውን በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነ ፈጣሪዎቹ ይናገራሉ። ከጉልበት ስራ ጀምሮ ያሉ ስራዎችን ለሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያውን ያዘጋጀውን ተቋም የሚመራውን ዓለም አብርሃን ሀብታሙ ስዩም አነጋግሮታል። እንደሚከተል ይቀርባል።
ስሜ ዓለም አብርሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራችና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው።
ጉዳይ የተሰኘውን አገልግሎት ወይንም መተግበሪያ ለመጀመር ምክንያት የሆኑአችሁ ጉዳዮች ምንድናቸው?
እንግዲህ ጉዳይ እንደመነሻ ሐሳብ የሆነው ኢትዮጵያ በመመላለስበት ወቅት ከማያቸው ነገሮች ተነስቼ ነውና አንዳንድ ነገሮች ለዕለት ተዕለት ኑሮ የሚያስፈልጉ ነገሮች ሲፈልጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝና ቤተሰቦቼ ማከባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ወር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራተራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለምና እዛች ጋር በጣም ቀላል በሆነ ሐሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሐሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩስ ነው የሥራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ GOODAYON ነውና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማሳል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ ወር የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሻን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሞያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ population ምንድነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠንና አሁን ላይ ከ15000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ ተመዘገቡት ናቸው።
አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝትም ብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም ወቀቱ ወይም ቅርበቱ እንደተጠበቀው አይደለም የሆነው። ስለዚህ ምንድነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጣጭር የሆኑ እንደ ስልጠና አይነት ነገር ያዘጋጀን ድጋፍ እናረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6 ወደ 7 ጊዜ መተግበሪያውን አሻሽለናል አበልጽገናል። ይሄም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ አድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው እየተሻሻለ ነው። ነገር ግን የሚፈልገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ
የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይሄንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ?
አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቻኛው የምንጠይቀው ነገር ምንድነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃቸውን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ ሲመዘገቡ እንዲያስገቡ እናደርጋለን። ይሄንንም እናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቬሪፋይድ የሚል አርማ እንሰጣለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች እነዚህ ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው።
በጣም አመሰግናለሁ። በድጋሚ አለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይንም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልን።
እግዚአብሔር ይስጥልን። በጣም አመሰግናለሁ። መልካም ቀን።
Yeah.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መርሃ ግብራችንን እዚህ ላይ ፈጽመናል። በዝግጅቶቻችን ላይ የምንኖራችሁን አስተያየቶች በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪያ ያላችሁ አድርሱን። በቴሌግራም ላይ ቪያ ጋቢና ብላችሁ እለታዊ መሰናዶቻችንን አድምጡ። በመስተንግዶ ኤደን ገረመው፣ በአርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በሌላው ምሽት በመደበኛው መርሃ ግብራችን እስከምንገናኝ ድረስ ደህና ደሩ።
Was denn wie wir mit da?